ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት አብራችን ከቆያችሁ ከምናጋራችሁ ጉዳዮች መካከል
በጣም ኮሚክስን መስልቼ ያስተዋወቅኩኝ፣ ከዛ በኋላ ጀንበር ነገርኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልም የቀረበው እና ብዙ ሰው ከዛ ተነስቶ ሌላ
ታሪኮችን ሲፈልግ ይህን ታሪኮች ማግኘት ጀመረ። የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ የሆነው ጀንበር በ11 የሀገር ውስጥና ዓለም አቀፍ ቋንቋዎች ተተርጉሞ ሊሰራጭ መሆኑ ተሰምቷል። ቀደም ብለን የሰማነው የስዕላዊ መጽሐፉ አዘጋጅ ብስራት ደበበ ነው የምሽቱ እንግዳችን ነው። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ በድምፅና በምስል ቅንብሩ አብሮን ያመሻል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚ መሰናዶ እንሻገር። ከሁሉ በፊት ግን ትናንት ዓለም አቀፉ የሀገር አስጎብኚዎች ቀን ተከብረዋል። የዓለምን መስህብ ለማየት ከሀገር ሀገር የሚዞሩ ጎብኚዎችን በማገልገል ላይ የሚገኙ ታታሪ ባለሙያዎችን ለማክበርና ለማሰብ በዓለም አቀፉ የአስጎብኚዎች ፌዴሬሽን የተመረጠ ቀን ነው። ታዲያ
እሺ፣ አሸናፊ ካሳ እባላለሁ። የኢትዮጵያ ቱሪስት አስጎብኚ ባለሙያዎች ማህበር ፕሬዚዳንት፣ እንዲሁም በሙያዬ በማስጎብኘት ስራ የምሰራ እና በሆቴልና ቱሪዝም ዘርፍም የኮንሰልተንሲ ስራ እና የራሴን የግል ስራ ያለኝ ድርጅት ማስጎብኘት ያለ።
በጣም አመሰግናለሁ። የኢትዮጵያ ሀገር አስጎብኚዎች ማህበር መቼ ነበር የተቋቋመው? እንዲቋቋምስ ያደረጉት ምክንያቶች ምንድን ናቸው?
አመሰግናለሁ። እንግዲህ ማህበራችንን ለማቋቋም 2009 ላይ ነበር ያሰብነው። በዋናነት እንደ ምክንያት የነበረን ምንድን ነው፣ በኢትዮጵያ ላይ በቱሪዝም ላይ በአብዛኛው ብዙ ክፍተቶች ያሉበት ነበር እና እኛ ደግሞ እንደ ሙያተኛ ማድረግ የሚገባን ነበረ። ያንን ነገር ለማድረግ ግን ኮሌክቲቭሊ ማድረግ ስላለብን ያሰብነው ነገር 2009 ላይ ኔትወርክድ መሆን አለብን እና እንደ ማህበር ማቋቋም አለብን ብለን ነበር። ይሁን እንጂ የሙያ ባህሪያችን ሁላችን እየዞርን ስለሆነ የምንሰራው ከቱሪስቶቹ ጋር መገናኘት አልቻልንም። ይሁን እንጂ 2012 የመጣው የኮሮና ቫይረስ እና የሰሜኑ ጦርነት ቱሪዝሙን ከመቀዛቀዝም አልፎ እስከ ማቆም ደረጃ የደረሰበት ሁኔታ ላይ ጊዜ ያንን እንደ ችግር ሳይሆን ይህንን ወደ አጋጣሚ ለመለወጥ ማንቀሳቀስ ጀምረን ሰኔ 2012 ላይ ማህበራችንን ማቋቋም ጀመረ።
አሸናፊ፣ የኢትዮጵያ ውስጥ እንግዲህ ወጣት እንዲሁም አንጋፋ የሀገር አስጎብኚዎችን እናያለን። በኢትዮጵያ የቱሪዝም ዘርፍ ውስጥ ያላቸው ሚና እንዴት ይገለጻል?
ቱሪስት ጋይድ ዛን ኢንተርናል አምባሳደር ይባላል። የሀገር ውስጥ ተወካይ የሚባል ነው። ያ ማለት ምንድን ነው? አብዛኛው ካየ በሚዲያ በተለያዩ የማስታወቂያ ዘዴዎች ስለ ኢትዮጵያ ውጭ ሀገር ላለውም እዚህ ያለው ሲነገር ተነግሮ ፋይናሊ ያ ቱሪስት ሲመጣ ኤርፖርት ላይ የሚያገኘው ሌላ አይደለም፣ አስጎብኚ ባለሙያውን ነው የሚያገኘው። ኤርፖርት ላይ ገና ሲያዝ፣ ከዛ ተቀብሎ ሆቴል ሲይዞ አስጎብኝቶ ሲሸኝም ሲሄድም ከሀይ እስከ ቻው ያለውን ፕሮሰስ ውስጥ በሙሉ ያለው ይህ የቱሪስት አስጎብኚ ባለሙያው ነው እና በሌላ ቋንቋ ያ የተባለለትን ነገር የተነገረውን ነገር እዚህ ተግባራዊ የሚያደርግ ወይ ደግሞ እንደ ሀገርን ወክሎ ያሉትን ነባራዊ ነገሮች የሚያሳይ መረጃዎችን የሚሰጥ እውቀቱን የሚያካፍል ሰርቪሱን የሚያደርግ ነው እና በአጠቃላይ ይሄ ቱሪስት አስጎብኝ ባለሙያ ማለት በድፍኑ ለማለት የኢትዮጵያ ኢንተርናል አምባሳደር ወይም የውስጥ የሀገር ተወካይ ነው ልንለው የምንችለው ነው።
የሀገር ማስጎብኘቱ ዘርፍ በተለይ ኢትዮጵያ ውስጥ በተለያዩ ቦታዎች ለሚገኙ ወጣቶች እየፈጠረው የስራ እድል አለ ወይ? በምን መንገድ ወጣቶችን እየጠቀማቸው ነው? ወጣቶችስ በምን መንገድ ነው በዘርፍ ውስጥ እየተሳተፉ የሚገኙት?
እንግዲህ መንግስት የሀብት ክፍፍል ወይ ደግሞ ከቱሪዝም የሚገኘውን ተጠቃሚነት ለማድረግ በተለያዩ መዳረሻ ቦታዎች ላይ ሎካል ወይ ደግሞ የአካባቢ አስጎብኞችን አደራጅተዋል። ይህ አካባቢ አስጎብኞች መደራጀት አንደኛ እዛ አካባቢ ያሉ ሰዎች ስለ ቦታው የኤክስፐርቲዝ ደረጃ ኤክስፕላኔሽን መስጠት እንዲያስችላቸው አስችሏል፣ ግንዛቤ እንዲኖራቸው አስችሏል። እግረ መንገዱንም ደግሞ ቱሪስቶች ደግሞ ለዛ ቦታ ላይ ለመግቢያ ለአስጎብኝ ሲከፍሉ በፋይናንስም ደግሞ ወይ ደግሞ በገቢም ደረጃ ደግሞ እንዲጠቀሙ ያስቻላቸው ሁኔታ ነው ያለው። አብዛኛው አሁን ኢትዮጵያ ላይ አብዛኛው ዋና መዳረሻ ላይ የቱሪስት አስጎብኝ ባለሙያዎች ማህበር ያሉበት ነው። ይሄ አንዱ ለተወሰኑ ሰዎች እንደ መነሻ በዛ በኩል ይገቡና ከዛ ደግሞ ራሳቸውን አፕግሬድ አድርገው ናሽናል በመሆን ዙሪያ መላ ዙሪያ ላይ ኢትዮጵያ ላይ እንዲሰሩ ያስቻላቸው ነውና ከዛም ባሻገር ደግሞ አንዳንዶቹ ትልልቅ ስራዎችን ለሀገርም ሰርቷል፣ እነሱም ተጠቃሚ ሆነዋል። እንደ ጥሩ ምሳሌ ልናወራው የምንችለው ላሊበላ አካባቢ ያለውን እንትን ነው። ላሊበላ ምናልባት እንደ መንግስትም ወይም እንደ ሀገርም አልተጠቀምንበትም እንጂ ዲፕሎማሲ ስራ ወይ ደግሞ የሰዎችን በኢንተርናሽናል የማግባባት ስራ በጣም ከፍተኛ የሆነ አቅም ያላቸው ሰዎች ያሉበት ነው። በቋንቋም፣ በክህሎትም፣ በእውቀትም ደረጃ እና ብዙ ኢንቨስትመንትንም መሳብ የቻሉ ናቸው። አንዳንዶቹ አብረው እዛው ከነሱ ጋር ኢንቨስት አድርገው ሎጆች እንዲሰሩ አድርጓል። አንዳንዶቹ ደግሞ ድጋፍን በማግኘት እዛ ቦታ ላይ የተለያዩ መገልገያዎችን እንዲያደርጉ እንዲሰሩ አስችሏቸዋል ማለት ነው። እና የፈጠረው የስራ እድል ከእነሱም አልፎ ለሌላም ሰዎች የፎሬን ዳይሬክት ኢንቨስትመንት እንዲመጣ ብዙ ሚናውን ተጫውቷል ማለት ነው።
እንግዲህ ይሄ ስራ ከሀገር ጎብኚዎች ጋር በተለያዩ አካባቢዎች መዟዟርን፣ መገናኘትን፣ ከእነሱ ጋር የሀሳብ ልውውጥ ማድረግን የሚጠይቅ አድካሚ ስራ ነው። ብዙ ጊዜ የሀገር አስጎብኚዎች የሚገጥሟቸው ተግዳሮቶች ምንድን ናቸው ብለህ ታስባለህ? አንተም በሙያው ውስጥ ለበርካታ ዓመት እንደኖረ ሰው
የተለያዩ እንትኖች ይገጥመዋል። አንዳንዱ የህይወት ዋጋ የሚያስከፍሉ ሁኔታዎች እስከምጣት ደርሳሉ። አንዳንዱ ተፈጥሯዊ ነገሮች ይደርሳሉ። ለምሳሌ በቮልካኖ አካባቢ ኤርታ ሌላ ስትሄድ ወይ ኢኩፕድ ካልሆንክ የዚህ ስሞኩ በተለይ ሰልፈሩ አለ እዛ ኤርታሌ አካባቢ ላይ ብዙዎቹ የውጭ ሰዎች ወይ ኢኩፕድ ሆኖ ይመጡና አንተ አንዳንድ ጊዜ ትንሽ የማስኬች የምትለጥፈውንም አድርገህ መቋቋም ሊያቅትህ ይችላል። እነዚህ እንግዲህ እዛው አካባቢ ነባራ ያሉ የተፈጥሮ ላይ ናቸው። ሰው ሰራሽ ደግሞ አንዳንድ ቦታዎች ላይ ዝርፊያዎችን ሊገጥምህ ይችላል። መኪናዎችን አስቁመው የመዝረፍ ነገሮችን የመሳሰሉ ነገሮች እና ደግሞ አንዳንድ ቦታዎች ላይ ማህበራዊ ነገሮችም የሚገጥሙ ለምሳሌ እኔ አንድ ወቅት ላይ በዓለም ደረጃ ትልቅ የሚባል ፎርመር ጎግል ቫይስ እና ኮሮና መጋቢት ላይ ሲሆን እሱ ከኮሮና በፊት ነው ወደ ኢትዮጵያ የመጣ የነበረው እና ኢትዮጵያ ላይ ከመምጣት በፊት ኮሮና እንትን ሲል እኛ አጋጣሚ ደቡብ ኦሞ ነው የነበር ነው። ደቡብ ኦሞ ማለት ይሄ ማነው ሀመር ሙርሲ ምናምን ማህበረሰብ ያሉበት እና ዜናው ወዲያው ሲሰራጭ እኛ አጋጣሚ እዛ እየገባን ነበር ለመጎብኘት። ከዛ በሽታ መጣ። እናንተ ነው በሽታ የምታመጡ ብሎ ማህበረሰብ ትንሽ ኔጌቲቭ ሪአክት የማድረጉ ነገር ነበር እና ከዛም ባሻገር ደግሞ አንዳንድ ደግሞ እንግዶች አሉ በባህሪያቸው ትንሽ ጥሩ ያልሆነ የራሳቸው ፍላጎት ያላቸው ያን ፍላጎት ለማሳካት ለምሳሌ ከኛ ሀገር ባህል ጋር የማይሄዱ ነገሮችን እንትን ለማድረግ አንዳንዶቹ ደግሞ ፖለቲካ ሊሆን ይችላል። ሌሎችም የራሳቸው ኢንተረስት ያላቸው ፈልጉ ነገሮች ይኖራሉ እና በርካታ አይነት ፈተናዎች ያጋጥመዋል። ያው እንግዲህ ቱሪስት ጋይድ ስትሆን ሀገር ነው ተሸክመ የምትሄደው እና ምንም አይነት አመለካከት ቢኖርህ ሀገርን አስቀድም ስለምትሰራ እነዛን በተቻለ መጠን መልኩ አንድን በማድረግ እንግዳዎችን በማይረብሽ መልኩ ይዘው የምትንቀሳቀሰው ነው የሚሆነው ማለት ነው።
ከመለየታችን በፊት የሀገር አስጎብኚ ባለሙያዎችን አቅም ለማሳደግም ሊሆን ይችላል፣ በአጠቃላይ በዘርፍ ውስጥ የሚታዩ ችግሮችን ለመቅረፍ የተሻለ የስራ ባህል ለመፍጠር ምን መደረግ አለበት ብለህ ትመክራለህ?
እኛ እንግዲህ ይህንን በተለይ አንድ ቱሪስት አስጎብኚ ሊያስፈልገዋል ከሚባለው መካከል አንዱ ቲኤስኤም እንለዋለን፣ ኖሌጅ ስኪል እና አቲቲዩድ እና እነዚህ ነገሮች ላይ እኛ በአቅማችን እየሰራን ያለ ነው። ግን አንዳንድ ጊዜ ሎካል እንትን ስትሆን የሚኖሩ የአቅም ውስንነቶች ናሉ። አንዳንድ አቅም ውስንነቶች ከፋይናንስ ሊሆን ይችላል። አንዳንድ አቅም ውስንነቶች ከእውቀትም ሊሆን ይችላል። አንዳንድ ደግሞ ከማቴሪያልም ሊሆን ይችላል። እነዚህ ነገሮች ግን ለመፍታት ከመንግስትና ሌሎች ባለድርሻ አካሎች ተቀራርቦ የመስራቱን ነገር ማዳበር አለ። እኛ በተደጋጋሚ ጊዜ ለቱሪዝም ሚኒስቴር ተቀራርበን እንወያይ እንስራ የሚል ነገር እያቀረብን ነው። ቱሪዝም ሚኒስቴር ያው እንግዲህ አዲስ እንደመሆኑ በሚኒስቴር ደረጃ በመቋቋሙ ያን ነገር ገፍቶ የሄደበት አይደለም። ግን የመጀመሪያውና ትልቁ ነገር ቱሪዝሙን አሁን በተለይ ኢትዮጵያን ቱሪዝም ከተዘጋበት ሲመለስ ብዙ አይነት ፈተናዎችን ይዞብን ሊመጣ ይችላል። ለምሳሌ አሁን እኛ አብዛኛው ሙያተኞቻችን ሙያውን እየተዉ ወደ ሌላ መስመር የገቡበት አለ፣ ከሀገር የሚወጡ የመሳሰሉ ነገር አለና ቱሪዝሙ እንደ አዲስ ሲከፈት ከፍተኛ ፍሰት በሚመጣ ጊዜ በቂ የአስጎብኚ ባለሙያዎችም ላይኖሩ ይችላሉ። ሌሎች ነገሮች ሊከሰቱ ይችላሉ። መዳረሻዎች እንደነበሩት ላይሆኑ ይችላሉ። አገልግሎቶች እንደ እነዚህን ሁሉ ግን ሶልቭ ልናደርግ የምንችለው ተቀራርቦ የመንግስት ተቋማት፣ ፕራይቬት ሴክተሩ፣ ኢንዲቪዥዋሎች፣ ፕሮፌሽናሉ ተቀራርቦ መወያየት መቻል አለብን። ቱሪዝሙን እንደ ከዚህ በፊት እንደነበረው ለመስራት እንዲያስችል አሁን ላይ ያለው ሁኔታ ለመናገር ያው እንግዲህ ሙዚቃ ስታዳምጥ አንዳንድ ፖዝ የምታደርገው ነገር አለ አይደለም? ላውድ የነበረውን ነገር ፖዝ አድርገው ልክ ፖዙ ስታደርገው በአንዴ ላውድ ይሆናል። በሴሚስትሩ ከኮሮና የነበረው ከፍተኛ ፍሰት የነበረበት ነው። ልክ ኮሮና እና ጦርነቱ ደግሞ ወደ ኮምፕሊት ሻት በሚባል ደረጃ ይዞታል። አሁን ደግሞ ሲላቀቅ ደግሞ ከፍተኛ ቁጥር ያለው ሲመጣ ያ ነገር ችግር እንዳያመጣ ቆም ብለን ማውራት አለብን፣ መነጋገር ምን አይነት ክፍተት አለብን፣ ምን አይነት ችግር አለበት፣ እንዴት ወደፊት መሄድ አለበት የሚለውን ነገር ማድረግ አለብን።
አሸናፊ ካሳ የኢትዮጵያ ቱሪስት አስጎብኚዎች ባለሙያዎች ማህበር ፕሬዚደንት፣ ለነበረን ቆይታ በእጅጉ አመሰግናለሁ። በአድማጮችና በተመልካቾች ስም መልካም ምሽት ይሁንልህ።
አሜን፣ አመሰግናለሁ።
ቀደም ብላችሁ የተመለከታችሁት የዓለም አቀፉን አስጎብኚዎች ቀን ምክንያት በማድረግ በሺዎች የሚቆጠሩ ወጣቶች ሙያ ስለሆነው አስጎብኝነት በጥቂቱ እንዲያጋሩን የጋበዝናቸውን እንግዳ ነበር። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወደ ቀጣዩ መሰናዶ እንሻገር። ልህቀት የንባብ ባህል ማጎልበቻ ማዕከል ከአራት ዓመታት በፊት በጥላው ማሙ የተመሰረተ ቤተ መጻሕፍት ነው። ልህቀት ባለፉት ዓመታት ከበጎ ፈቃደኞች ጋር በመሆን ማንኛውም ሰው ሊጠቀምበት የሚችል የንባብ ስፍራ ከመሆኑ በተጨማሪ የተለያዩ መጽሐፍ ነክ ግምገማዎችና ውይይቶች የሚደረጉበት እንደሆነ ጥላሁን ይናገራል። ስለ ቤተ መጻሕፍቱ የበለጠ ለማወቅ የቤተ መጻሕፍቱ መስራችና ስራ አስኪያጅ ጥላሁን ማሙንና ተገልጋዮችን ያነጋገረችው ኤደን ገረመው ቀጣዩን ዘገባ ልካለች።
ጥላሁን ማሞ ከመጽሐፍት ጋር ተጣብቆ እንዳደገ ይናገራል። በህይወቱ ዋጋ የሚሰጠውና የሚያስደስተው ነገርም መጽሐፍት ነው። ይሁን እንጂ ከልጅነቱ አንስቶ በቂ የሆነ የመጽሐፍት አማራጭም ሆነ የማንበቢያ ስፍራ አለመኖሩ ቅሬታ ያጭርበት እንደነበረም ይገልጻል። ከዚህ በመነሳት ከዓመታት በፊት ልህቀት የንባብ ባህል ማጎልበቻ ማዕከልን ሊከፍት ችሏል።
እንግዲህ ከዛሬ አራት ዓመት በፊት ነው። ያው ብዙ ማለት ያው አነባለሁ፣ ብዙ ጊዜ መጽሐፍቶችን አነባለሁ። አንድ አስራ ምናምን ዓመት አንብቤያለሁ፣ የተለያዩ መጽሐፍቶችን አነባለሁ። ከዛ በኋላ ያው ይህንን የጠቀመኝን ደግሞ እንደ ማህበረሰብ ለምን ማህበረሰቡ ደግሞ ይጠቅማል የሚል ከዛ አንጻር ተነስቼ ነው። ለምን አጋጣሚ ኢትዮጵያን የመዞር ዕድል አግኝቼ ነበረ እና በአብዛኛው ማህበረሰባችን አናነብም፣ እንደ ባህል አናነብም በቃ። ስለዚህ አናነብም የሚለው ነገር ደግሞ ብዙ ይነገራል ኢትዮጵያ ላይ ምናምን። ክብር መደበቅ ከፈለክ ከአበሻ መጽሐፍ ውስጥ አርግ ተብሎ ይተረታል፣ አናነብም የሚል ነገር እንሰማለን። ስለዚህ ያንን ከማስተጋባት የኔን ድርሻ መወጣት እችላለሁ የሚል ሀሳብ ውስጥ የተጸነሰ ከዛሬ አራት ዓመት በፊት ቦሌ አብሩስ ደንበር ፊት ለፊት አብሩስ የሚባል ህንፃ ላይ አንድ ሁለት ክፍል ወደ 20-30 ካሬ የሚሆን ቦታ ተከራይቼ ቤቴ በነበረ መጽሐፍ ነው ወደ 600 መጽሐፍት ጊዜ ንብርትን ሰብስቤ ነው የጀመርኩትኝ። ከዛ እሱ ነው እንግዲህ እሱ አደገና በኋላ ላይ ደግሞ ወደ ድርጅት ካሳደግኩት ለካ በዛ መልክ ነው እንግዲህ የጀመርኩት ማለት ነው።
ጥላሁን በአሁኑ ሰዓት ወጣቶች ለእድሜያቸው የሚመጥን መዝናኛ በማጣት ጊዜያቸውን በፊልሞች በፑልና ቤትኪንግ በተሰኘው ቁማር ማሳለፋቸው እንደሚያሳዝነው ይናገራል። ቦሌ አካባቢ ከተከፈተው ከመጀመሪያው ቤተ መጽሐፍቱ ተሞክሮ በኋላም በቅርቡ ደግሞ ሀያት አካባቢ ሁለተኛ የልህቀት የንባብ ባህል ማጎልበቻ ማዕከል መክፈቱንም ይገልጻል።
የሆኑ ሰዎች መጠው ቁጭ ብለው ሲያነቡ ደሰታለሁ። የሆኑ ሰዎች መጠው ስለ መጽሐፍ ሲያወሩ ደስ ይለኛል። ምክንያቱም የሚያነብ ሰው ካለ መወያየት ይቻላል፣ መነጋገር መግባባት ይቻላል። እና እንደ አንድም ኢትዮጵያዊ ደግሞ ሀገራችን አሁን ያለችበትን ምንካም ወሬም ስመለከት አስተያየት አንዱ አለመደማመጣችንና አለመግባባታችን አለማንበባችን እንደሆነ ግልጽ ነው። እና እንደውም ቤንጃሚን ፍራንክሊን የሚባለው ሰው የሚናገረው ነገር አለ አይደለ? የተሰራ አእምሮ የፈረሰን ከተማ ይገነባል ይላል። የፈረሰ አእምሮ ደግሞ የተሰራን ከተማ ያፈርሳል ነው የሚለው። እዛ ጥፋት ውስጥ ምንድን ማዋጣት እችላለሁ? ከጥፋቱ መቀነስ የሚችለው አንድ ጠጠር መጣል ከቻልኩኝ በሚል ነው። ያው እንግዲህ አንድ ተከፍቶ ሁለተኛ ቤተ መጽሐፍት መክፈት ችለናል። እንግዲህ አያት ላይ ያለውን ቤተ መጽሐፍት ነው እንግዲህ ከዚህ ከቦሌ ተነስቶ ነው ከአብሮች ተነስቶ ሁለተኛው ላይብረሪ የተከፈተው። አንዱ ስኬት እሱ ነው መብዛቱ። ሌላኛው ደግሞ ምንድነው የሚያነቡ ሰዎችም ቁጥር መብዛቱ የሚዋሱም ሰዎች ቁጥር መብዛቱ ራሱን የቻለ አንድ ስኬት ነው።
ጥላሁን ከዚህ በተጨማሪም የመጽሐፍት ግምገማ እንደሚያካሂዱና ሌሎች ስራዎችም እንደሚሰሩ ይናገራል።
እኛ እንግዲህ የመጽሐፍ ንባብ የመጽሐፍ እንትንም አለን ግምገማ እናካሄዳለን አንዳንድ ጊዜ ተሳስበው የተጻፉ መጽሐፍቶችን ጸሐፊዎችን እንጋብዝና ጣቱን ጠርተን ውይይቶች እናደርጋለን። በዚህ መልክ እናደርጋለን። አሁን እንደውም ስናቆም ብዙዎቹ ይጠይቁናል። ያው ብዙ ጊዜ ይነግራቸዋል የፋይናንስ ችግር ስላለ ማደጋልቻለን እንላቸዋለን። ና የማን የሚያነቡ ሰዎች ጥሩ ነው፣ እድገቱ ፕሮግረሱ ጥሩ ነው።
አቶ ገመችስ ብርሃኑ የመንግስት ሰራተኛና ተማሪ ናቸው። በአንድ አጋጣሚ ለሌላ ጉዳይ በሄዱበት ከልህቀት የንባብ ባህል ማጎልበቻ ማዕከል ጋር እንደተዋወቁ ይናገራሉ።
ያው ልቀት ላብሬ ያወቅኩት በአጋጣሚ ነው እና እኔ በሙያዬ የሂሳብ ባለሙያ ነኝ። በሌላም ግሞ የማርኬቲንግም ሰው ነኝ እና ላይብረሪውን የማንበብ ፍላጎቶቹም ስላለኝ በትርፍ ጊዜ ስለማነብ እንጂ ላይብረሪው ከኔ እንትን ጋር የተለያየ ነገር አለው ብዬ አስቤበት አልነበረም ወደ ላይብረሪ የሄድኩትና በዚህ አጋጣሚ ግን ብዙ አይነት መጽሐፎችን አግኝቻለሁና ተጠቅሜበታለሁ። አባልነት ወር ክፍያም የሚያስፈልገው አይነት ላይብረሪ መስሎ ነበርና ጎራ ብዬ ግን ስጠይቅ ማንም ሰው በተመቸው ጊዜ ገብቶ የራሱንም ማንበቢያ ወር ላፕቶፕ ይዞ ገብቶ ማንበብ እንደሚችልና እዛም ያሉትን መጽሐፎች መዋስ እንደሚችል ሲያስረዱኝ ያም በነፃ መሆኑ ሲነግሩኝ በጣም ነው የተገረምኩትና ያው ባለንበት የሀገራችን ሁኔታ እንደዚህ አይነት ላይብረሪ ትልቅ ህንፃ ላይ በነፃ ለሰፊው ህዝብ ማቅረብ መቻል በጣም ስለደነቀኝ እኔም በራሱ እነሱን መርዳት አለብኝ ብዬ ላይብረሪ ካቡክን ጀምሮ ያለሁት።
ልክ እንደ አቶ ገመችስ ሁሉ ኤባ እስራኤልም የንባብ ማጎልበቻው ማዕከል ላለፉት 3 ዓመታት ተጠቃሚ ሲሆን ቤተ መጽሐፍቱን ለአንድ ዓመት ያህል በበጎ ፈቃደኝነትም ማገልገሉን ይገልጻል። ቀረብ ብሎ ካየው ታዲያ አሉ የሚላቸውን ተግዳሮቶችም ጠቁሟል።
ማንበብ ከጀመርኩኝ መጽሐፍቶችንም መዋዋት ከጀመርኩኝ አንድ 3 ዓመት ሆኖኛል። ቮለንቲር አድርጌም የተወሰነ ጊዜ ስለሰራሁኝ ሞር ለማጅ ያለው እዛ የሚሰራውን ስራዎች ፕሮጀክቶች አሏቸው፣ ጥናቶችን ማድረግ ይፈልጋሉ። ግን በአብዛኛው አንድ የፋይናንስ ችግር አለ። ምክንያቱም በጣም ጥቂት በሆኑ ቮለንቲሮች ሰፖርት ነው ያለው፣ ብዙ ሰፖርት የለውም። በአብዛኛው ፋውንደሩ ላይ ነው በቃ እንትን አድርጉ ያለው ላይብራሪ። ጥናቶች ያስፈልጋሉ። እንደሚታወቀው እኛ ሀገር ብዙ የንባብ ባህል የለም። ጥናት ያስፈልጋሉ። ልህቀት ራሱ የያዛቸው ፕሮጀክቶች አሉ። በእነዚህ ሁሉ መሳካት ደግሞ አንድ ፋይናንሻል ሰፖርት በጣም ብዙ ያስፈልገዋል።
አሁን የልህቀት የንባብ ባህል ማጎልበቻ ማዕከል ሸክሞች በሱና በበጎ ፈቃደኞች ላይ ማረፋቸውን ይናገራል። ይሁን እንጂ የገንዘብ ድጋፍ ቢያገኝ በተለይም ደግሞ በቂ የሆነ የወጣቶች ጊዜ ማሳለፊያ በሌለባቸው ከመሀል ከተማ በራቁ ሰፈሮች ላይ ተጨማሪ ማዕከሎች በመክፈት የንባብ ባህልን ለማጎልበት ህልም እንዳለው ይገልጻል።
እንግዲህ አንድ 3-4 አሁን በቅርብ እንደው ሾርት ፕላን ብለን ያወጣናቸው ሀሳቦች አሉ። በፋይናንስ ብናገኝ ለምሳሌ አሁን ቦሌ አራብሳና የታቦግ የሚባሉ ኮንዶሚኒየሞች አሉ። በጣም ብዙ ሺህ የሚኖርባቸው የተለያዩ ኤሪያዎች ናቸው። ያ እንግዲህ ወደ መገናኛ ለመውጣት አንድ ሰው ከቦሌ አራብሳ ቢነሳ ከ25 በላይ ይከፍላል። ወደ መገናኛ ለመውጣት በጣም ሩቅ ቦታ። ያ ቦታ ላይ ደግሞ የኮንዶሚኒየም ደግሞ በአብዛኛው የድሃ ማህበረሰብ ነው ያለው። ስለዚህ እዛ አካባቢ አሁን ቅዶች አሉ። ገንዘብ ብናገኝ እዛ አካባቢ ቦሌ አራብሳ ኮንዶሚኒየም አካባቢ ብንከፍትላቸው የተማሪ መጽሐፍት አጋዥ መጽሐፍት ሰዎችን ብናደርግላቸው እዛ አካባቢ ያሉ ተማሪዎች እዛ ያሉ ወጣቶች መንገዚያ ስፍራ ያገኛል። ግን ያው ፋይናንስ ለሌለን ነው የቆም ነው። ሌላኛው ደግሞ በመንግስት ምልቶች ውስጥ ከመንግስት ማስፈቀደ የተንቀሳቀስ እንቅስቃሴ ነው። ከ1-8 እንደ ማሳያ የሚሆን ፕሮጀክት ለመስራት ፍቃድ ከክፍለ ከተማ ወስደን እንቅስቃሴ ጀምረን ነበር። እዛ ላይ ደግሞ ተማሪዎቹ ከትምህርታቸው ጎን ለጎን የንባብ ባህላቸው እንዴት ያዳብራሉ የሚል ፕሮጀክት ሰርተን ነበር። ስለም ያው በፋይናንስ ምክንያት ሆልድ አድርገናል። አሁን በቅርብ ከመንግስት ጋር የጨረስ ነው ኢንዶርና ዋና ውድድር ጋይመሪ ጎተራ ማሰለጫ ላይ አንድ ትልቅ ፕሮጀክት አለ። ያ ዲዛይን ወደ 9.2 ሚሊዮን ብር ከይፈጅ ተብሎ የተጠና ማለት ነው። ና ኦልሬዲ ትንሽ ነገር ነው። ብዙ ስፖንሰሮች እየፈለገ ነው። ባንኮች እየጠየቀን ነው። ድርጅቶች እየጠየቀን ነው። ገና እንግዲህ ፕሮሚስ አላደረጉልንም፣ ግን ተስፋ እያደረግን ያለን እንቅስቃሴ አለ። እንደዚህ አይነት እንቅስቃሴዎችን ለማድረግ ብዙ ስራዎችን ለመስራት የፋይናንስ ተግዳሮታችን ከፍተኛ ነው።
ልህቀት የንባብ ባህል ማጎልበቻ ማዕከል መስራችና ስራ አስኪያጅ ጥላሁን ማሞ በአጋርነት አብረውት የሚሰሩ ተቋማትንና ግለሰቦችን ድጋፍ እንደሚሻ የገለጸ ሲሆን በተለይም ደግሞ ንባብና ወጣቶች ላይ ትኩረት ተደርጎ ሊሰራ እንደሚገባ አጽንኦት ሰጥቷል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘወትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ይቀጥላል። የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሄሮ ገጸ ባህሪ የሆነው ጀምበር በ11 የሀገር ውስጥና ዓለም አቀፍ ቋንቋዎች ተተርጉሞ ሊሰራጭ መሆኑ ተሰምተዋል። በኢትዮጵያ ባህል ታሪኮችና አፈታሪኮች ላይ ተመስርቶ የተጻፈው ይህ መጽሐፍ አፍሪካዊ ህጻናት ከማንነታቸው ጋር የሚያቆራኝ በራስ መተማመንን የሚያጎለበትና ስኬትን የሚያስተምር መጽሐፍ መሆኑን ደራሲና ኢታን ኮሚክስ የተሰኘው ተቋም መስራች ብስራት ደበበ ለአሜሪካ ድምፅ ተናግረዋል። በዚህ ወር እየተከበረ የሚገኘውን የጥቁሮች ወር ታሳቢ በማድረግ ስመኝሽ የቆየ አፍሪካዊ ማንነት ያላቸው ገጸ ባህሪያትን የያዙ መጽሐፍት ለአፍሪካ ህጻናት ምን ፋይዳ አላቸው ስትል ከብስራት ጋር ተወያይታለች። በመቀጠል ይቀርባል።
እንደ አውሮፓውያን አቆጣጠር በ2018 ሆሊውድ ለተመልካች ያቀረበው ብላክ ፓንተር ፊልም ባልተለመደ መልኩ አፍሪካውያንን ባለስኬት ጀግኖች አድርጎ በመሳል በተለይ አፍሪካውያንና ጥቁሮችን ክብር ያጎናጸፈ ፊልም ነበር። የቀድሞ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን ጨምሮ በዓለም ዙሪያ የሚገኙ ጥቁሮች ለብላክ ፓንተር አድናቆታቸውን እየቸሩ ባሉበት ወቅት ታዲያ የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ በሰም ስዕል ወይም ኮሚክ መጽሐፍ አማካኝነት ለገበያ በቅቶ ነበር።
በጣም ኮሚክስን መስልቼ ያስተዋወኩኝ፣ ከዛ በኋላ ጀንበር ነገርኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልም የቀረበው እና ብዙ ሰው ከዛ ተነስቶ ሌላ ታሪኮችን ሲፈልግ ይህን ታሪኮች ማግኘት ጀመረ። ጀንበር ማግኘት ጀመሩ። በጣም ደስ አላቸው እና እሱም በጣም ረዳል።
ጀንበር የሚል ስያሜ የተሰጠውን ልዕለ ኃያል ወይም ሱፐር ሂሮ የፈጠረው ብስራት ደበበ የ13 ዓመት ለጋ ወጣት እያለ ወደ አሜሪካ ሲመጣ ይከታተላቸው የነበሩትና በዓለም ዙሪያ በስፋት የሚታወቁት እንደ ሱፐርማን እና ባትማን የመሳሰሉት የሆሊውድ ገጸ ባህሪያትን ሲመለከት ለምን ጥቁር አልሆኑም? ለምን እኔን የመሰሉ ኢትዮጵያዊ ማንነት ያላቸው ልዕለ ጀግናዎችስ የሉም? የሚል ጥያቄዎች እንደፈጠሩበት ያስታውሳል።
እንዴት እስከ ዛሬ ድረስ እኔ እንደምወደው አይነት ትረካዎች እንደ ባትማን እንደ ስፓይደርማን አይነት ትረካዎች ቢሆኑ ግን በኢትዮጵያዊ በአፍሪካዊ የሆነ ልዕለ ጀግና የእኛን ታሪኮች የእኛን ባሉት የሚያሳይ በቃ ልክ እንደኛ እንጀራ የሚበላ ምን የሚል እንዴት እስከ ዛሬ አላየሁም ብዬ የዛን ነው ሀሳብ ይመጣልኝ።
እንደ አውሮፓውያን አቆጣጠር በ1966 ዓ.ም በአሜሪካ ሰን ስዕል ወይም ኮሚክ መጽሐፎች ውስጥ ለመጀመሪያ ጊዜ የታየው ጥቁር ልዕለ ኃያል ገጸ ባህሪ ማርቭል በተሰኘው አሳታሚ የታተመው ብላክ ፓንተር ቢሆንም ከዛ በፊትም የተጻፉ እንደ ላየንማን የተሰኙ ጥቁር ጀግና ገጸ ባህሪያትም እንደነበሩ አንዳንድ ጥናቶች ያሳያሉ። እነዚህ ጥቁር ልዕለ ጀግናዎችን የያዙ መጽሐፍት በዋናነት ጥቁር ሕጻናት ራሳቸውን የሚመስሉ ገጸ ባህሪያትን እንዲያዩና እንዲነቃቁ የሚያደርግ ሲሆን በማህበረሰባቸው ውስጥ ከፍ ያለ ስራን እንዲሰሩም ያነሳሳቸዋል። ብስራትም ጀንበር የተሰኘውን የመጀመሪያ ኢትዮጵያዊ ልዕለ ጀግና ሲፈጥር ይህን አስቦ እንደሆን ይናገራል።
ዋና ዋና ጥቅማቸው ምንድን ነው? አሁን እኔ ሳድግ እነ ባትማን እነ ሱፐርማን አየሁኝ አይደለም፣ የጃፓኒዞችንም ካራክተሮችን አየሁኝ። በዛ ውስጥ ስለ አሜሪካ ተማርኩ፣ ስለ አሜሪካን ቫሊዩስ ተማርኩኝ። አሜሪካኖች በጣም ስራ እንደሚወዱ መሯሯጥ ነው የአሜሪካ ኑሮ፣ አንቺ ታውቂዋለሽ። እና በቃ አቺቭ ማድረግ ፕራዮሪታይዝ እንደሚያደርጉ ትማሪያለሽ፣ እና ሰውን መርዳት ሰውን ማዳር። ጃፓኒዝን ደግሞ በጃፓኒዞች የምትማሪው ስለ ቤተሰብ ያላቸው ክብር፣ ስለ ታላቅን ስለ ማክበር፣ ምንም ጊቫፕ አለማድረግ። አሁን የጃፓኒዝ ፊልሞችን ማለት ካርቱን ፊልሞችን ብታይ ዋናው ፕሮታጎኒስቱ ሁልጊዜ ምንም ይሆን እግሩ ቢሰበር ምን ቢሆን በቃ ነበር ብቻ ሁልጊዜ ወደፊት ለፊት እየሄደ ጎንና ኮምፕሬሽ ያደርጋል። ይሄ የጃፓኒዝን ቫሊዩ ካልቸራል ቫሊዩ ያስተምራል። ልክ ለዛ ያው የሰውን እንደምንማር የእኛንም የራሳችንን ደግሞ ማክበር የራሳችንን ካልቸራል ቫሊዎች ማክበር የራሳችንን ባህሎች የተለያዩ ባህሎቻችንን ማክበር እና ሰለብሬት ማድረግ አለብን ብዬ አምናለሁ።
ከሀምሳ ስድስት ዓመታት በፊት በስቲቭ ዲትኮ እና ስታንሊ ለመጀመሪያ ጊዜ ተጻፈው ስፓይደርማን የተሰኘው ልዕለ ጀግና ገጸ ባህሪ ከትውልድ ትውልድ እየተላለፈ ዛሬም ድረስ በዓለም ዙሪያ የሚገኙ ህጻናት ገጸ ባህሪውን መምሰል ይመኛሉ። በስራት እንደሚለው የዚህ ምክንያቱ ሱፐርማን ከማስደሰት በተጨማሪ ማንነትን የመቅረጽ አቅም ስላለው ነው።
እነዚህ ጀግንነት የጀግንነት ስራዎች ወይም ትሁትነትን ወይ ሰው መርዳትን ወይ ደግሞ ብዙ ብዙ ቦታ መድረስን አኮምፕሊሽ ማድረግን የሚችሉት እኛን የሚመስሉ ሰዎች አይደሉም፣ ሌሎች ናቸው ለሚለው ሀሳብ ውስጣችን ይቀረጻል እና እኛ ልክ እንደነሱ መሆን አለብን እዛ ቦታ ለመድረስ ብለን ማመን ይጀምራል። በተለይ በልጆች በጣም ትልቅ ነገር ነው ይሄ። ሁሌ ልንፈጥረው የራሳችንን ተንጸባርቆ ሳናይ በሌላ ታሪኮች ውስጥ ወይ ደግሞ እኛ አሁን ኢትዮጵያዊ ዶክተር ካላየ ዶክተር መሆን የሚቻል አይመስለኝም። ኢትዮጵያዊ አትሌት ካላየ አትሌት መሆን የሚቻል አይመስለኝም። ይቀረጻል ምን መሆን እንደምንፈልግ በልጆች በተለይ እና ይሄንን ማስፋት እንችላለን። የራሳችንን ባህል የራሳችንን ማንነት ልክ ራሳችን እንደሆነ ብዙ ነገሮች ማድረግ እንደምንችል ማሳየት እንችላለን።
ብስራት ከአምስት ዓመት በፊት ያቋቋመው ኢታን ኮሚክስ የተሰኘው ተቋም ከጀንበር በተጨማሪ ዙፋንና ሀዊ የተሰኙ ልዕለ ሀያል ገጸ ባህሪያትንም ከሌሎች የአፍሪካ ጸሐፍት ጋር በመሆን አሳትሞ ለገበያ አቅርቧል። በተለይ ዙፋን የተሰኘው የሳይንስ ልቦለድ ይዘት ያለው ሰንስዕል ወይም ኮሚክ መጽሐፍ ከሌላ ዓለም የመጡ ባዕድ ፍጥረታት አፍሪካን በወረሩበት ወቅት እንዴት አፍሪካውያን ተባብረው አህጉራቸውን እንደሚያድኑ የሚተርክ ሲሆን የአድዋን ታሪክም በውስጡ ይዟል።
ኢትዮጵያኖች ከጥንት እስከ ጥንት አብሮ ሰርተው ከኢጣሊያን ኮሎናይዜሽን እንዲሸል እንዳደረጉ በሚል አድርጌ የኢትዮጵያን ታሪክ በሳይፋይ ለመተረክ አቀረበ እና ሪስፖንስም በጣም ደስ የሚል ነው።
በሆሊውድ ፊልሞች ስናይ ብዙ ጊዜ ኤሊያኖች አሜሪካ ነው የሚያርፉት፣ ለመጀመሪያ ጊዜ አፍሪካ ያርፋሉ ማለት ነው።
ልክነሽ፣ በጣም ልክነሽ። እና የዛ ታሪክ ላይ የተለያዩ አፍሪካን ኔሽኖች ሀገሮች ከታንዛኒያም ያለው ከናይጄሪያም ያለው ከሁሉም ያለው አብሮ መስራት ምን እንደሚመስል በልዩነት አለመከራከልም ለማስተማር በጣም ደስ የሚል ታሪክ ያዘጋጅ ነው ብዬ አምናለሁ።
በአማርኛና በእንግሊዝኛ ታትሞ ለህፃናት ይቀርብ የነበረው ጀንበር አሁን ዓለም አቀፍ ገበያ ውስጥ መግባት እንዲችል ከሰፊ ልብ ትልቅ ህልም ተቋም ጋር በመሆን ፈረንሳይኛ፣ ስፓኒሽ፣ ስዋሂሊና ግሪክን ጨምሮ በ11 ቋንቋዎች እየተተረጎመ ሲሆን ይህም ኢትዮጵያን በዓለም መድረክ ለማስተዋወቅ አቅም እንዳለው ብስራት ይገልጻል።
እንደዚህ አይነት የአፍሪካን ጀመር ድርድናዎችን ታሪክ አንደኛ ማግኘት ራሱ በጣም ከባድ ነው። ከዛ በላይ ደግሞ ከኛ ከኢትዮጵያ አልፎ የኢትዮጵያን ባህል የኢትዮጵያውያንን ማንነት ደግሞ ለተለያዩ ሀገር ሰዎች በራሳቸው ቋንቋ ማስተዋወቅ ማለት እንግዲህ በጣም ደስ የሚለው በጣም እነዚህ ማበቀን እግዚአብሔር በጣም አመሰግናለሁ።
ጀንበርና ሌሎች አፍሪካዊ ልዕለ ሀያል ገጸ ባህሪያት የሚገኙባቸው መጽሐፍት ከድህረ ገጽ ላይ ሽያጭ በተጨማሪ የኢትዮጵያ ህጻናት በነጻ እንዲያነቧቸው አዲስ አበባ በሚገኘው ወመዘክር ቤተ መጽሐፍት ይገኛሉ። ገጸ ባህሪያቱን በአኒሜሽን ፊልምና በቪዲዮ ጨዋታዎች መልኩ ማቅረብ ደግሞ ቀጣዩ የብስራት ህልም ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬውን መስተንግዶ የከወንኩት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብሮን ቆይቷል። የሰላም ምሽት ይሁንላችሁ። የነገ ሰው ይበለን።